ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 12 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል።
በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብለው ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን
ዲያቆን ዮሴፍ ተፈሪ የዓለም አቀፉ ዘመቻ አስተባባሪዎች ሰብሳቢ ናቸው፣ አነጋግረናቸዋል። የኢዜማ መሪ ዶክተር ብርሃኑ ነጋም ስለ ህዳሴ ተናግረዋል።
ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንዲህ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ጥርጥር የለኝ።
በምሽቱ ዝግጅታችን በስፋት ይመለሳሉ፣ ጠብቋቸው። ቅንብሩ ጽዮን ግርማ አብራኛለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ። የኮሮና ቫይረስን መዛመት ለመከላከል የሚሰራው ስራ በቂ ባለመሆኑ የመንግስት አመራሮች ትኩረት ሰጥተው ሊሰሩ ይገባል ሲል በትግራይ ክልል ወረርሽኙን ለመከላከል የተያዘውን ስራ የሚያስተባብረው ግብረ ኃይል አስታወቀ። ግብረ ኃይሉ በዛሬው ዕለት አስቸኳይ ስብሰባ አካሂዶ የተለያዩ ውሳኔዎችን ማስተላለፉም ተገልጧል። ሙልጌታ አጽብሃ ተከታትሎታል።
የኮሮና ቫይረስን ለመከላከል የተቋቋመው የትግራይ ክልል ግብረ ኃይል መካሄድ ስላለባቸው ጥንቃቄዎችና ቀጣይ ስራዎች በዛሬው ዕለት ውይይት አካሂዷል። በግብረ ኃይሉ ስብሰባ በአሁኑ ጊዜ ቫይረሱን ለመከላከል እየተፈጸመ ያለው ስራ አናሳ መሆኑ ተገልጿል። ህብረተሰቡ ስለ ቫይረሱ ያለው ግንዛቤ አነስተኛ መሆኑም ተነስቷል። በዚህ መወሰድ ባለበት ጥንቃቄ ዙሪያም ገንበት ተብሏል። መገናኛ ብዙሃን ስለ ወረርሽኙ እየሰጡት ያለው ሽፋን በቂ እንዳልሆነ ተገልጿል። የክልሉ ጤና ቢሮ ኃላፊ ዶክተር ሀጎስ ጎድፋይ የመንግስት አመራሮች የሚገባ ትኩረት ስላልሰጡት ነው ቫይረሱ ለመከላከል በህዝብ ዘንድ ተግባራዊ እንቅስቃሴ የሚገኙ 4 የአውሮፕላን ማረፊያ ጣቢያዎች ተጓዦች የመመርመር ስራ እየተፈጸመ ነው ብለው፣ በምድር መጓጓዣዎች ደግሞ ክልሉ በሚያስገቡ ሁሉንም መስመሮች ምርመራን ለማካሄድ ዝግጅቶች ተጠናቋል ሲሉ ተናግሯል። የግብረ ኃይሉ ምክትል አስተባባሪ ዶክተር አብርሃም ተፈስተ የግብረ ኃይሉን ውሳኔዎች ባቀረቡበት ጊዜ እንደተናገሩት ከአሁን በፊት ስብሰባዎች ለማቆም የተወሰነውን ውሳኔ ተግባራዊ እየሆነ አይደለም፣ ከአሁን በኋላ ህጉ ተግባራዊ መሆን አለበት ብለዋል። አገልግሎት የሚሰጡ ባንኮች፣ ማዘጋጃ ቤቶች፣ የመብራት ኃይልና ኢትዮ ቴሌኮም በክልሉ ባሏቸው መስሪያ ቤቶች ረጃጅም ሰልፎች እንዳይኖሩ እንዲሁም ሰልፎች በሚኖር ጊዜ አራርቀው እንዲያሰልፏቸው ትዕዛዝ ተላልፏል። የህጻናት መዝናኛና ማቆያ ማዕከላት እንዲዘጉ መወሰኑም ዶክተር አብርሃም ገልጿል። የመጠጥና የምግብ ቤቶች ደግሞ የቫይረሱን ወረርሽኝ ለመከላከል የሚገባ ትኩረት እንዲሰጡ መወሰኑ አስታውቋል። ሰዎች በሚገናኙበት ጊዜ በማዕከላቸው ርቀት እንዲኖር፣ ሰላምታ በሚለዋወጥበት ጊዜ መጨባበጥ እንዲያቆሙ ዶክተር አብርሃም መክሯል። በቀጣይ ሂደት ግብረ ኃይሉ ጥናት አካሂዶ ሌሎች እርምጃዎች እንደሚወስድም ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። በሌላ ዜና ኮቪድ-19 በስካሁኑ መዛመቱ በዓለም ዙሪያ 240,000 ሰዎችን ለበሽታ ካጋለጠና ከ10,000 በላይ ሰዎችን ለህልፈት ከዳረገ በኋላ ሰዎች የዕለት ተዕለት ያኗኗር ዘይቤያቸውን በእጅጉ እንዲለውጡ አስገድደዋል። ዓለም አቀፍ የጤና ባለሙያዎች የተሳተፉበትና የአሜሪካ ድምፅ ያሰናዳው የውይይት መድረክ በተለይ ሰዎች በሚገናኙበት ወቅት በመካከላቸው የተወሰነ ርቀት እንዲያደርጉ በሚጠይቀውና በእንግሊዝኛው ሶሻል ዲስታንሲንግ የተሰኘ መጠሪያ በተሰጠው አቀራረብ ላይ ትኩረት አድርጓል። ይህንኑ በሰዎች መካከል መፈጠር ያለበትን የርቀት ግንኙነት መሰረት በተከተለ አጠቃቀም የውይይቱ ተሳታፊዎች ሁሉም ማለት ይቻላል በተለያዩ አካባቢዎች በተሰናዱ መስመሮች ነበር ውይይቱን የተቀላቀሉት። የዓለም መሪዎች የዚህን ወረርሽኝ መዛመት ተከትሎ ስለሚመጣው የምጣኔ ሀብት ውድቀት እያስጠነቀቁ ባሉበትና የከተሞችና የግዛቶች መግቢያ መውጫዎች እየተዘጉ ባሉበት በአሁኑ ሰዓት፣ በአንጻሩ ሰዎች የአኗኗር ዘይቤያቸውን ከተለመደው በእጅጉ ለመቀየር መሰናዳት እንዳለባቸው ባለሙያዎቹ አጽንኦት ሰጥተው አሳስበዋል። የኮሮና ቫይረስ ወረርሽኝ ብቻ አይደለም ዓለም የገጠማት ፈተና ሲል የዓለም ጤና ድርጅት WHO ባወጣው አዲስ መግለጫ አመለከተ። የተበከለ ውሃ የሚያስከትለው ተቅማጥ በየዓመቱ በዓለም ዙሪያ 500,000 ሕዝብ ለህልፈት ይዳረጋል፣ አያሌ ሌሎችም ከግልና ከአካባቢ ንጽህና መጓደል እንዲሁም የንጹህ ውሃ እጥረት በሚያስከትላቸው ህመሞች ሳቢያ ህይወታቸውን ያጣሉ ብሏል የዓለም ጤና ድርጅት። ቻይናና ዩናይትድ ስቴትስ ለኮሮና ቫይረስ መጠነ ሰፊ መዛመት አንዳቸው ሌላቸውን መወንጀላቸውን በቀጠሉበት ቀድሞውንም ውጥረት ያልተለየው የሁለቱ ሀገሮች ግንኙነት ይበልጥ መካረር እየታየበት መሆኑ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 12 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የአባይ ዙሪያ ድምጾች
ተቀምጬ ወረፋ ጠብቄ የማይመጣ
ስንት ሰዓት ወረፋ ይጠብቃል?
ጧት ይሄን ነው ጧት ይሄን ስተውን አራት ሰዓት አይበልጥም።
ህዝቡ 240 ሰው ነው የሚጠቀምበት። ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። እቺ አንድ ጀሪካ ውሃ ለመጠጥ ብቻ አላት።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አነጋግረናቸዋል፣ ሰሟቸዋላችሁ።
በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
ስለ ደቡብ ሰላም በጎ ወሬ አለ።
እንደዚህ አይነት ወረርሽኝ ሲከሰት አገር ምድሩ ሲደነግጥና ከባድ ንቅናቄ ሲያደርግ መሳተፍ አስፈላጊ ሆኖ ስላገኘ ነው። ይህንን ምክንያት በማድረግ ራሳችንን በፍጥነት አደራጅተን የአርበኛው ልጅ አርበኛ በሚል መሪ ቃል እንቅስቃሴ እያደረግን እንገኛለን።
ኢትዮጵያውያን በኮሪያ ኮቪድ-19 አገናኛቸው፣ ይደጋገፋሉ። አግኝተናቸዋል፣ አነጋግረናቸዋል። ለዛሬ የሙዚቃ ቃና አይኖረንም፣ ይቅርታ እንጠይቃለን። ወደ መጀመሪያው ቅንብር እንለፍ። የአባይና የህዳሴ ግድብ ጉዳይ በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። ሰሞኑንም ለዩናይትድ ስቴትስ የገንዘብ ሚኒስትር ደብዳቤ ጽፈው መልስም ተሰጥቷቸዋል። ሰው ላስተዋውቃችሁና ታሪኩን ይንገሩ።
እሺ፣ ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ኮሎራዶ ነው። እኔ የምወክለው ድርጅት የኢትዮጵያ አሜሪካውያን የዜጎች ምክር ቤት ነው የሚባለው። 3 ዓመት ነው በህጋዊ መሰረት ከተቋቋመን። ቀደም ሲል በተለይም ብዙ ኢትዮጵያኖች የሚያውቁት HR 128 የሚባለውን ህግ በአሜሪካን ኮንግረስ ላይ አስረቅቀን እንዲጸድቅ ካደረጉት አካሎች አንደኛውንን እኔ በሊቀመንበርነት ሰብሳቢነት የምወክለው ድርጅት ነው።
ዲያቆን ዮሴፍ ተፈሪ በቅድሚያ ለጊዜው በጣም አመሰግናለሁኝ። ሰሞኑን በኢትዮጵያ በሱዳንና በግብጽ መካከል በዩናይትድ ስቴትስና በዓለም ባንክ ታዛቢነት ሲካሄዱ ከቆዩት ድርድሮች በኋላ በተደረሰበት ሁኔታ ላይ እናንተ የጻፋችሁት ደብዳቤ ነበር። ያንን ደብዳቤ መሰረት በማድረግ የዩናይትድ ስቴትስ የገንዘብ ሚኒስትር አማካሪ አዳም ሌሪክ የፈረሙበት ደብዳቤ ነው የዚህ ስልኬ የዚህ ጥሪ መነሻ። ስለዚህ ዲያቆን ዮሴፍ እስቲ ከመጀመሪያው እንነሳና ምንድን ነበር የጻፋችሁት? ለምን ጻፋችሁ ያንን ደብዳቤ?
በአባይ ግድብ ጉዳይ ላይ አሜሪካኖች ቀደም ሲል ራሳቸው በታዛቢነት ደረጃ 3ቱን ፈሳሽ ሀገሮችን አንድ ላይ ሰብስቦ በሚያደርጉት ጉባኤ ላይ ለመገኘት ጠይቀው ወዳጅ ሀገር ስለጠየቀ ያንን በዲፕሎማሲ መንገድ እምቢ ማለት አጉል ይሆናል በሚል ይመስለኛል በኢትዮጵያ መንግስት ፈቃደኝነቱን አሳይቶ እነሱን በታዛቢነት ብቻ እንዲሆኑ ተደርጎ 4 ስብሰባ አድርገው ነበር። በመጨረሻ ላይ ግን የአሜሪካን መንግስት ዓለም ባንክ ጋር በመሆን አንድ ላይ የታዛቢነትን ሁኔታ ትተው ወደ ጉባኤውን የመምራት እንደውም በኋላ ወደ መጨረሻ ላይ አዲስ ረቂቅ የመስማሚያ ረቂቅን እስከ መጽሐፍ ድረስ በመድረሳቸው የኢትዮጵያ መንግስት ለመሆናቸው በአራተኛው ስብሰባ ላይ ሳይገኙ ቀርተው ያ ስብሰባ የተጠበቀው ለመቼ ነበር? በፌብሩዋሪ መጨረሻ ባለፈው ወር ማለት ነው። መጨረሻ ከዛሬ 15 ቀን
የካቲት መጨረሻ ነው የሚለው ነበር።
ትክክል። እና በዛ ሰዓት ላይ መጥተው እንዲፈርሙ የሚጠይቅ ነበር። እና ኢትዮጵያንን ፈቃደኛ ስላልሆነች ይሄ ጉዳይ ከአሜሪካን ውጭ ጉዳይ ሚኒስትር ወጥቶ ለዋናው ለግምጃ ቤቱ ትሬሽሪ ዲፓርትመንት ለሚባለው ተሰጥቶ ስለነበረ ሌሎችም አይነት ተጽዕኖ ሊደረግ በኢትዮጵያ ላይ የታሰበ መሆኑ እንግዲህ እኛም ውጭ ያለነው ኢትዮጵያኖች ይህንን ነገር የሀገራዊ ሕልውናን የሚነካ የሀገሩን ጥቅም የሚነካ በመሆኑ ምን እናድርግ በሚል ባደረግነው አሜሪካ ያደረገችውን ጣልቃ ገብነትን በመቃወም ከእንግዲህ ወዲህ የሚኖረው ድርድር ከሀያላን ጫና የወጣ እነዚህን 3ቱን ዋና አፈሳሽ ሀገሮች ውስጥ ያሉትን በጉባኤ ለብቻ ላይ እንዲሳተፉ የሚጠይቅ ነበር። ለዛ ነው እንግዲህ መልስ የተሰጠን ማለት ነው።
ለመሆኑ በመልሱ ረግታችኋል ዲያቆን ዮሴፍ?
አረካን በአንድ በኩል የሚሉት እኛ በዚህ ጉዳይ ውስጥ የገባንበት የተያዘው የቆየው ጉባኤ እና ድርድር መያዣ ጫፍ ስላጣ እኛም ልንርዳ በሚል ነው እንጂ የኢትዮጵያን ህልውና ለመግፋት አይደለም ይልና እዛው ረፍተ ነገር ላይ የሚቀጥለው የሚናገሩት ነገር ምንድን ነው? ግድቡ ሴፍቲ ማለት በትክክል መሰራቱና በትክክል መስራት እንደሚችል እኛ ማረጋገጥ አለብን። ለዚህ ነው ምክንያቱም ከኢትዮጵያ አልፎ ላሉት ለሱዳንና ለግብጽ አስጊ ነገር ስራ በመሆኑ የመቆጣጠር ሳይሆን ገብተን እኛም ብንሆን ምርመራ ማድረግ የምንችልበትን ነው የገፋንበት ይላል። ቴክኒካል ይሉታል እዛ ደብዳቸው ለና እኛ ደግሞ ምንለው ኢትዮጵያን ልዑላዊነትን የሚነካ ነገር መሆኑን ስለተገነዘብን አሁን ያለነው እንግዲህ በዚህ ሁኔታ ስለሆነ ጌታዬ እንደጠየቀኝ እኛ በዚህ ጉዳይ ላይ አጥጋቢ ነው አንልም፣ ግን አክብረው መላካቸው ለእኛ ለዲያስፖራ አካል በሌላም ቦታ ተጽዕኖ ስለተነሳባቸው ይህንን ጉዳይ እንድንነጋገር ከነሱ ጋር የሚጋብዘ
ሚኒስትሩን አግኝቶ የመነጋገር ሀሳብ አላችሁ? በሌላስ ደረጃ ቅድም እንደነገሩኝ የተወካዮች ምክር ቤቱን ህግ HR 128ንም እንደዚሁ ስትከታተሉ ነበረ እና ከተወካዮች ምክር ቤት አባላት ከእንደራሴዎች ጋር የመገናኘት የመቀጠል ዘመቻችሁን ሀሳብ አላችሁ እንዴ?
አዎ፣ እንግዲህ ይህ ነገር ሰፋ ባለ መንገድ ካልተያዘ በስተቀር ጉዳዩ በእውነት ከአንድ ድርጅት አቅም በላይ ነው። በመንግስት ደረጃ የተያዘ ጉዳይ ሆኖ በዚህም ደግሞ ሲመጣ እንደውም ከHR 128 ጋር ሲነጻጽር ይሄ በጣም ሰፊ በጣም ከባድ የሆነ ጉዳይ በመሆኑ እኛም ሌሎችን አካሎች በዚህ ጉዳይ ላይ እንዲሳተፉ አድርገናል። ከዚህ በፊት አብረውን ያልነበሩ ብዙ አዳዲስ ኃይሎች በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ እስቲ እንወቅ ብለው ቢሉ የሚጻፉት ሙሉ ከላይ እስከ በታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ነገር ግን አሁን ለተጠየቀው ጥያቄ ግን በትክክል የህግ አማካሪዎችን ጀምረናል ማነጋገር። 3-4 የሆኑ የተለያዩ የህግ አማካሪዎችን እንደውም በሰሞኑ በተለይ በቅርቡ እዚሁ እኛም ጋር ኮሎራዶ ያሉት ጄሰን ክሮ የኢትዮጵያንና የግብፅን ጉዳይ በሚመለከት አሜሪካ ተጽዕኖ ማድረግ አይገባትም፣ ራሷ ገብታ ፌር ባልሆነ ወይም እውነተኛ ዳኝነት በተሞላበት ሁኔታ ድርድሩን ማታካሂድ ስለሆነች ራሷን ገለልተኛ ማድረግ አለባት፣ 3 ሀገሮች በራሳቸው በጀመሩት ውይይት መቀጠል አለባቸው የሚል መግለጫ አውጥተዋል። እንዲሁም የካሊፎርኒያውንም እንዲሁም የነቫዳውም እንደዚሁ። አሁን እንደውም በዚህ ሳምንት የጀመርነው ሙሉ አንድ ገጽ የሆነ አቋም መግለጫ ለሁሉ ኢትዮጵያኖች ልክ በኤችአር 128 ጊዜ እንዳደረግነው በያሉበት አገር እና ስቴቶች ውስጥ እንግዲህ እንደሚታወቀው በዲስትሪክት ደረጃ ነው እነዚህ የኮንግረስ አባሎች ያሉት እና በሚኖሩበት ዲስትሪክት ሁሉ እየሄዱ የሚያነጋግሩበትን ይፋ የሆነ ደብዳቤ፣ ምክንያቱም ሁላችንም አንድ ቃል መናገር መቻል አለብን፣ ይዘው የእነሱን የህግ ተወካዮች የኢትዮጵያን ጉዳይ እንዲያስረዱ ስራ ጀምረናል። በዚህም ትንሽ ተስፋ የሚሰጥ ነገር እያየን ነው በየቦታው እና የዚህም ተጽዕኖ በነ ለዚሁ ለስቲቨን ሚኑቺ ለሚመራው ግምጃ ቤት አሁን በቀጥታ ለነሱ እንዲደርስ እየተደረገ ነው። በሌላ በኩል ደግሞ ነገሩን የኢትዮጵያን ህዝብ በተለይ ዲያስፖራውን ያለውን እንዲካፈልበት ለማድረግ ፔቲሽን ጀምረናል። በዚህ ፔቲሽን ወደ 79,000 ፊርማ በዚች በአንድ ሳምንት ውስጥ አግኝተናል። ከዚህም በላይ እንዲገኝ ነው የምንፈልገው። ለነሱና ለፕሬዚደንት ትራምፕ እና ለስቴት ዲፓርትመንት የሚደርስ ነው እና በዚሁ አጋጣሚ ያልፈረሙ ሰዎች change.org ከሚባለው ውስጥ ነው የገባው ናይል የሚለውን የከቱ የእኛን ያወጣላቸዋል። እና እንግዲህ ሰፋ ባለ መንገድ በእንዲህ አይነት ሁኔታ ነው የጀመርነው።
ዲያቆን ዮሴፍ ከዚህ በፊት የውሃ ሚኒስትሩን ሳናግራቸው ሲደረጉ የነበሩት ንግግሮች የኢትዮጵያን ሉዓላዊነት ሊዳፈሩ የሚችሉ በአሜሪካ በኩል በተለይ ደግሞ በእኩልነት አይን በሚኒስትርና በሚኒስትር አይን ይታዩ ያልነበሩ እና ትንሽ ስሜታቸውን ይነካ የነበረ እንደ ሀገርም እንደ መሪም አድርገው ነበር የገለጹልኝ። እና ለመሆኑ እናንተ ከኢትዮጵያ መሪዎች ጋር ተነጋግራችኋል በዚህ ጉዳይ? በየትም ደረጃ ገልጸውላችኋል? ይሄንን እናንተ ተሰምታችኋል ይህ ስሜት?
አዎ፣ ይሄ በጣም ትልቅ ኢምፖርታንት ጥያቄ ነው። ለምን ይህንን አይነት ነገር በተለይ በመንግስት ደረጃ የተያዘ ጉዳይ በተለይ ደግሞ እኛም ብንሆን በቅጡ ያለውን ውስጡ ያለውን የድርድሩን ውጥንቅጥ በደንብ ገና ያልበሰልንበት በመሆኑ በመጀመሪያ ያደረግነው ኤምባሲ ውስጥ ገብተን ለክቡር አምባሳደሩ
ለኢትዮጵያ አምባሳደር በአሜሪካ
አቶ ፍጹም አረጋን ገብተን አግኝተናቸዋል እና አንደኛ ምን ላይ ነው ያለው ሁኔታው? ሁለተኛ የእኛን እርዳታ ትፈልጋላችሁ ወይ? ሶስተኛ ደግሞ በተቻለን መጠን ጉዳዩ አሳሳቢ በመሆኑ እኛ የምናደርገውን ነገር ለእናንተም እየገለጽን መስራት እንችላለን ወይ ብለን ሙሉ ውይይት አድርገን ነው ይህንን ነገር የጀመርነው። አሁንም ይሄ ደብዳቤ ተመልሶ ምላሽ ሲመጣ ምላሹን ሰጥተናቸው እዩትና ይሄ ለእናንተ ለሰጧችሁ ኦፊሻል ለሆነው መልስ ጋር ተመሳሳይ ነው ወይ ብለን ጠይቀን ምን አይነት ምክርስ ትምክሩን አላችሁ መልስ ለመስጠት እንድንችል በሚል በጥንቃቄ ነው ያደረግነው። ምክንያቱም አብዛኛው ጉዳይ በመንግስት ደረጃ የተያዘ በመሆኑም ከሲቪክ ድርጅቶች ከግለሰቦች በላይ መንግስት ከመንግስት ጋር ያደረገው ሚኒስትሮች ከሚኒስትሮች ጋር ያደረጉት ውይይት ስለሆነ በጣም ጥንቃቄ ማድረግ አለብን። እኛ የምንለው ምንድን ነው? ኢትዮጵያ ባዶ እጇን አይደለችም። ህዝብም አላት፣ ዲያስፖራም አላት። እነዚህ ዲያስፖራዎች በከፊል ዜጎች ናቸው፣ ሙሉ የአሜሪካን ዜጎች ናቸው። እነዚህም ዜጎችም ያልሆኑት ሙሉ ታክስ የሚከፍሉ ናቸው። ተጠሪ የኮንግሬስ አባል በእያንዳንዳቸው አላቸው። ይህንን ነገር እያየን ዝም አንልም። በነገራችን ላይ እኛም ግልጽ እንዲያደርጉልን የፈለግነው ነገር ቢኖር ምንድን ነው፣ በአሜሪካን የውጭ ጉዳይ ሚኒስቴር እና በአሜሪካን የግምጃ ቤት በኩል ስለዚህ ጉዳይ የሚወጡት መግለጫዎች ተጻራሪ ሆነው አግኝተናቸዋል። በግምጃ ቤቱ ለኢትዮጵያ የተወሰነ ግድብ ቀን ተሰጥቷት መታመፈራም አለባት ሚል የሚያስገድድ ተጽዕኖ ያለው ጥሪ ሲደረግላት፣ የስቴት ዲፓርትመንት የውጭ ጉዳይ ሚኒስትሩ ግን የለም ኢትዮጵያ አጋር አገር እንደመሆኗ ይሄ ጉዳይ ደግሞ በጣም ሰፊና ብዙ ውይይት የሚያስፈልገው ለብዙ ጊዜ መነጋገር ያለብን ጉዳይ ነው፣ ወራት ይወስዳል፣ ግን መጨረሻ ላይ ልንቋጨው እንችላለን ብለን እናምናለን የሚለው ሁለት ተቃራኒ ጉዳዮች ሆኖ ስላገኘ ናቸው። እንደውም ይህ ጉዳይ ከተያዘ አይቀር ከግምጃ ቤቱና ከወርልድ ባንክ ወጥቶ ለውጭ ጉዳይ ሚኒስትር መሄድ ይገባል የሚል ግፊትም እያደረግን ነው።
በነገራችን ላይ ዲያቆን ዮሴፍ፣ ይህንን የህዳሴ ግድብን ጉዳይ በሶስቱ ሀገሮች መካከል ያለውን የአባይ ንግግር ጉዳይ ቀድሞም ሲከታተል የነበረው ላለፉት 8-9 ዓመታት ሲከታተል የነበረው የውጭ ጉዳይ መስሪያ ቤቱ ነበር። አንደኛ። ሁለተኛ የእንደዚህ አይነት የዓለም አቀፍ እና የወሰን ተሻጋሪ ውሃዎችን ጉዳይ የሚመለከተው በዓለም አቀፍ ደረጃም እና የሚከታተለው እውቀቱም ልምዱም ሙያውም ቢሮውም ያለው ትጥቁም ያለው የውጭ ጉዳይ መስሪያ ቤቱ እንደሆነ ነው የሚነገረው በብዙ ባለሙያዎች፣ የራሳቸውን የአሜሪካን ዲፕሎማቶች ጨምሮን ያነጋገርኳቸውን። እና ከዚያ ወጥቶ ነው ለገንዘብ ሚኒስቴር እንዲሰጥ የተደረገው፣ ይሄ የታዛቢነትም ይሁን ምንም አሜሪካ የፈለገችው ጉዳይ እንዲሰራ የተደረገው። ይሄንን አንስታችኋል? በዚህ ደረጃ ተመካክራችኋል? ለምን የገንዘብ ሚኒስቴር ያለ እውቀቱና ያለ ሙያው ያለ እውቀቱ ስል ዳራም ከዚህ በፊት የቆየ የመስሪያ ቤት ወይም ኢንስቲትዩሽናል ሜሞሪም የሚባል የሌለው መስሪያ ቤት ለምን እንዲይዘው እንደተደረገ ተነጋግራችኋል?
ይህንን በጥያቄ መልክ ነው እንግዲህ ያቀረብ ነው። ለምን በግልጽ እንደሚታወቀው አንደኛ ሁለቱም የመንግስት ዋና አካሎች የሚሰጡት ማጠቃለያ ገለጻ የተቃረነ ነው። ከአንድ ሀገር ሁለት ፖሊሲ እየወጣብን ያለው። ሁለተኛ ወንድሜ፣ አሁን በጣም ጥሩ አድርገህ እንዳብራራኸው ይሄ ነገር ኢትዮጵያን ጉዳይ ብቻ አይደለም፣ የህዳሴን ግድብ ብቻ አይደለም። ማንኛውም በውጭ ሀገር ውስጥ ያሉትን የአሜሪካንን እንደው ሀሳብ የያዘ የጎተተ ጉዳይ በሙሉ በስቴት ዲፓርትመንት ማለት በውጭ ጉዳይ ሚኒስትሩ ነው የሚያዘው። ይሄ ሁሉ እያለ ግልጽ ባልሆነ መንገድ ይሄ ነገር ወደ ግምጃ ቤቱ ለምን ሄደ? አንድ ግን ፍንጭ ብቻ ሳይሆን ከነ ማስረጃው፣ በተለይ ግብጾች አሁን በግልጽ የሚናገሩት ነገር ምንድን ነው? የህዳሴውን ጉዳይ ላይ አሜሪካ ይህንን ጉዳይ በኢትዮጵያ ላይ ተጽዕኖ የሚያስገድድ አድርጎ ሊያመጣ የሚችለው የመንግስት አካል የገንዘቡ ወይም ግምጃ ቤቱ በመሆኑ ይሄም እንደውም አልበቃ ስላለ የዓለም ባንክንም በዚህ ጉዳይ እጁ እንዲያስገባ ይዞ የመጣበት አንድ ከበስተጀርባው ሌላ ጉዳይ ነበረ።
ዲያቆን ዮሴፍ፣ እስቲ በሌላው አካባቢ ያደረጋችሁት ያለ እንቅስቃሴ ደግሞ ካለ ይንገሩኝ። ከዚህ ከአሜሪካ ውጪ፣ ከዩናይትድ ስቴትስ ውጪ ማለት ነው፣ ምናልባት በአውሮፓ ደረጃ በካናዳ እና በሌሎች አካባቢዎች እንደዚህ እንቅስቃሴያችሁን አስፍታችሁ ከሆነ እስራኤልም ቢሆን ከእስራኤል መንግስት ጋር እያደረጋችሁ ያለ ዓለም አቀፍ ጥረት ካለ፣ ምናልባት የግብፅንም ወገን የምታገኙበት መንገድ ካለ፣ ሀሳብ ካላችሁ እና ሌሎች እንዲህ አይነት እንቅስቃሴ ያዘለ ከሆነ ዘመቻችሁ።
እንግዲህ ይሄ ነገር የመጣብን በዓለም አቀፍ ደረጃ ነው። በተለይ የዓለም ባንክ በዚህ ጉዳይ ይህ አካል ደግሞ ቋሚ አካል እንደመሆኑ በቋሚ አካልነቱ ምክንያቱም የትረምፕ አድሚኒስትሬሽን እንግዲህ ምርጫ ውስጥ ነው ያለው፣ ሊሳካለትም ላይሳካለትም ይችላል። የዓለም ባንክ ግን ቋሚ የሆነ ከዚህም ከአድሚኒስትሬሽኑ እድሜ በላይ ሊቆይ ብዙ አይነት ተጽዕኖ በኢትዮጵያ ላይ ሊያደርግ የሚችል አካል እንደሆነ ስለምናውቅ እንደ ላነሳው የምፈልገው ነገር ምንድን ነው የዓለም ባንክ ዋና የቦርድ አባላቶችም በሙሉ ስማቸውን አግኝተን አድራሻቸውን አግኝተን አንደኛ የዓለም ባንክ በዚህ ጉዳይ ላይ መግባት አልነበረበትም፣ የውስጥ ደንባችሁን ሁሉ የሚሽር አድራጎት ነው ያደረጋችሁት እና ይህንን ነገር መግለጽ አለባችሁ ለኛ የዓለም ባንክ እንዴት እዚህ ጉዳይ ውስጥ እንደገባ የሚል ለሁሉም እዛ ቻርተር ውስጥ ላሉት ቦርድ ኦፍ ዳይሬክተርስ። ቦርድ ኦፍ ዳይሬክተር ማለት ለዓለም ባንክ የገንዘብ ሚኒስትሮች ነው፣ የተለያዩ ሀገሮች ገንዘብ ሚኒስትሮች ነው እና ለነሱ በሀገር በአሜሪካ ቢሆንም ቀደምተኝነቱ የተጽዕኖ በዓለም ደረጃ ያሉትን ኢትዮጵያኖች በሙሉ ዲያስፖራውን አካል በሙሉ የሚነካ በመሆኑ አንደኛ ዩሮፒያን ዩኒየን በዚህ ጉዳይ ላይ አትሊስት መለስ ያለ አቋም ያለው መሆኑ ይህንን ነገር እንዲይዝልን ከአውሮፓ ውስጥ ካሉ ኢትዮጵያኖች ጋር በመጻጻፍ ላይ እንገኛለን። ሌላው አፍሪካን ዩኒየን በተለይ ደግሞ የአፍሪካ አንድነት የአረብ ሊግ የሚደግፍ በመሆኑ እነሱ በዚህ ጉዳይ ላይ የበለጠ ተቃውሟቸውንም የሚደረገውንም ተጽዕኖ ከአሜሪካ የመጣውን ተጽዕኖ እንዲያሰሙ እየጠየቅን ነው። ግብፃውያን ጋር በተለይ እዚህ አሜሪካ ውስጥ ያሉ ግብፃውያኖች ጋር ግንኙነት ጀምረናል ለመነጋገር። እሺ በመንግስት ደረጃ እንዲህ አይነት ነገር ይደረጋል፣ እኛ ግን ህዝብ ለህዝብ መተዋወቅ መገናኘት አለብን፣ መነጋገር አለብን። አንዳችን ብንጎዳ ሌላችንም የበለጠ እንደምንጎዳ የምንረዳዳበት ውይይት እንክፈት በሚል እኛም ስለቀረብናቸው እነሱም መልካም ስሜት አሳይተውናል ለመገናኘትና ለመነጋገር። በእውነት ለመናገር ከሆነ አሁን ያለው ሁኔታ ትንሽ የዛሬ ሳምንት ከ15 ቀን በፊት ከነበረው የተሻለ ነገር እያየን ነው። አንደኛ እነዚህ ቅድም ያነሷቸው የተለያዩ የህግ የኮንግሬስ አባሎች እየወጡ ገለጻና አቋም እየወሰዱ መጥተዋል። ሁለተኛ ነገር ደግሞ በትክክል እንደተረዳ ነው የሱዳን አልፈርምም ማለቷ በዚህ ጉዳይ ላይ ኢትዮጵያን አጋር ሆና ከሶስቱ ሲዋዩ ከነበሩት ሲደራደሩ ከነበሩ ሀገሮች ግብጽ ብቻዋን እየቀረች መሆኑ ለእኛ ትልቅ የሞራል እርዳታ ሆኖልናል። እና እንደውም ባለፉት 2 ቀናት የሰማነው ሱዳኖች አቀራርባለሁ ኢትዮጵያንና ግብጽን እኔ ሚዲየት አደርጋለሁ እና የአሜሪካ በዚህ ጉዳይ ላይ እጇን ታንሳ የሚል መግለጫ እንዳወጡ ሰምተናል። እሱን የበለጠ መረጃውን ካየን በኋላ በዚህ ጉዳይ ላይ ይሄንን በተለይ አፍሪካን ዩኒየን ይሄንን ጉዳይ የበለጠ እንዲገፋበት ለማድረግ እየሞከርን ነው። ግን ደስ የሚለው ነገር ምንድን ነው? HR 128ን በምንገፋበት በዛን ሰዓት በምንሰራበት ጊዜ ከነበረው መተባበር አሁን የበለጠ ሰፋ ያለ ብዙ ምሁራኖችን ብዙ ባለሙያዎችን የሚያካ ካትት በየቦታው ከመጀመሪያውን ጀምሮ ብዙዎችን እያሳተፈ ስለመጣ አዳዲስ የሆኑ ይህንን ኢትዮጵያን ጉዳይ የማስረዳት የመግለጽ እና የተለያዩ ሰዎችን እና ድርጅቶችን የማነጋገር እና የመቅረብ እንትን ተጀምሯል። እንደውም ናይል አድቮኬሲ ግሩፕ የሚባል ነው የተፈጠረው። ልክ ከኤምባሲው ጋር የመጀመሪያውን ስብሰባ ካረግን በኋላ ይህንን አድቮኬሲ ግሩፕ እንዲውጣጣ ተደርጎ እኛም እዛ ውስጥ ከነሱ ጋር ሆነን እየሰራን ነው እና በብዙ መቶ የሚቆጠሩ ሊቃውንቶች አሁን በዚህ ጉዳይ ላይ እጃቸውን አስገብተዋል እና ሰፋ ባለ መንገድ ነው የተጀመረው ንቅናቄው ለማለት ነው።
ናይል አድቮኬሲ ግሩፕ የአባይ ተሟጋቾች ቡድን እንደማለት ነው።
አዎ፣
በዓለም አቀፍ ደረጃ የሚንቀሳቀስ ቡድን ነው ይሄ።
ትክክል።
ኢትዮጵያውያን ብቻ ናቸው ወይም ትውልድ ኢትዮጵያውያን ብቻ ናቸው ወይስ ሌሎችም አሉበት እዚህ ውስጥ?
ውጭ ያለ ከኢትዮጵያውያንነት ውጭ የሆኑት በአማካሪነት አሉ፣ ከኛ ጋር ይሰራሉ። ነገር ግን በውስጡ ሆኖ የምንሰራው ኢትዮጵያውያንና ኢትዮጵያውያን ትውልድ ያለንን አበስፋሁን የምንሰራው።
ዲያቆን ዮሴፍ ተፈሪ፣ ጥረታችሁ የሰመረ እንዲሆን እመኛለሁኝ። ሌሎቹም ወገኖች የሚናገሩት ካለ በገንዘብ ሚኒስቴሩም በኩል በዓለም ባንክም በኩል በግብጽም በኩል የሚናገሩት ካለ ለማግኘትና ሀሳባቸው እንዲያንሸራሽሩ ለማድረግ ጥረት አደርጋለሁኝ። አሁን ግን እግዚአብሔር ይስጥልኝ ለሰጡኝ ጊዜ ዲያቆን ዮሴፍ።
እግዚአብሔር ይስጥልኝ አክብራችሁ ስለጠየቃችሁኝ እና እጅ ነሳለሁ። እሺ ጌታዬ።
ይቀጥላል ውይይታችን። ሙሉውን ቃለ ምልልሳችን በዌብሳይታችንና በማኅበራዊ ገጾቻችን ላይ ያገኛሉ። የአባይና የህዳሴ ግድብ ጉዳይ ንግግር ይቀጥላል። ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ ጥያቄ ሰሞኑን ዋሽንግተን ዲሲ አካባቢ ለነበሩት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ መሪ ለዶክተር ብርሃኑ ነጋ አንስቼላቸው ነበር። እንዲህ አሉ።
የአባይ ጉዳይ የሀገር ጉዳይ ነው። በአባይ ጉዳይ ላይ ብዙ ስህተቶች ከዚህ በፊት በግድቡ ጉዳይ ብዙ ስህተቶች ተፈጽመው ሊሆን ይችላል። ብዙ ገንዘብ እንደተበላበት እናውቃለን። ብዙ የኢንጂነሪንግ እና ሌሎች ስህተቶች እንደተደረጉ እናውቃለን። ያም ሆነ ይህ ግን ይሄ የሀገራችን ሀብት ነው። ኢትዮጵያውያን በገዛ ገንዘባቸው ሌላ ምንም የውጭ እርዳታ ሳያገኙ የሰሩት ለሀገራችን እድገት፣ ለሀገራችን ዝመና ትልቅ አስተዋጽኦ የሚያደርግ ግድብ ነው። ይሄንን ሌላውን ለመጉዳት ግብፅን ለመጉዳት ወይም ግብፅን ለማስራብ ወይም ግብፅን ለማስጠማት ኢትዮጵያውያን ኢንትረስት አላቸው ብያላሉ። ግን የሚገባቸውን የማግኘት ደግሞ መብታቸው። ይሄንን ማንም አሜሪካ ሆነ ማን በጉልበት በማስፈራራት እንደዚህ ካደረግክ ገንዘብ ከለክላለው ብሎ እንትን ሊልበት የሚችል ወይንም ሌላ የአሜሪካንን የውጭ ግንኙነት እንትን ይጠቅማል ብሎ ለማሰብ የሚያደርጉት ነገር በኢትዮጵያውያን ዘንድ ተቀባይነት የለውም። ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንደ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ያስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን፣ በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይሄንን ደግሞ እንደምንወጣው ምንም ጥርጥር የለኝም።
አንዳንድ ሰዎች ሲናገሩ በዚህ አሁን ባለው ሁኔታና ቀደም ሲል ያነሳናቸው እርሶ አደጋዎች ሲሉ ስጋት የገለጹባቸው ሁኔታዎች አንዱም ምክንያት አባይ ነው እያሉ የሚናገሩ አሉ። በአባይ ምክንያት ኢትዮጵያ ላይ የተነሳ ሴራ ነው ወይም የሚጠነጠን ጦርነትና የእርስ በርስ ፍጅት፣ የሃይማኖት የዘርና የመሳሰሉ ልዩነቶችን የማስፋት ዘመቻ ውጤት ነው የሚሉ አሉ። ይካፈላሉ? ይህን ሀሳብ እርሶ ይጋራሉ?
እኔ የምልህ እንዲህ አይነት ነገር መቼም በፋክት ላይ ተመስርተህ የምታደርገው ነው። እንዲህ አይነት መረጃ ያላቸው ሰዎች መረጃውን ቢያካፍሉን ጥሩ ነው ለሁላችንም፣ በመረጃ ላይ ተመስርቶ እንነጋገር። ግን በአጠቃላይ ማለት የምችለው ብዙ አገሮች፣ በተለይ ጎረቤት አካባቢ ያሉ አገሮች ኢትዮጵያ ተዳክማለች፣ የውስጥ ግጭት ውስጥ ባለችበት ጊዜ ያንን ተጠቅመን የምንፈልገውን እናደርጋለን ብለው ሞክረዋል። የሶማሌን ጉዳይ እናውቀዋለን። ግን አንድ ነገር ኢትዮጵያውያን የሚታወቁበት ነገር ቢኖር የኔ የውጭ እንዲህ አይነት የውጭ አደጋ በሚመጣ ጊዜ በውስጥ እንኳን ያሉ አምስተኛ ረድፈኞች ቢኖሩ ያንን ማስቆም ማህበረሰቡ ምን ያህል ተሰባስቦ አገሩ ሊጠብቅ እንደሚችል ነው። በክፉ ጊዜ በአገር ውስጥ ችግር ጊዜ ጥቅም አገኛለሁ ብሎ መሞከር በኢትዮጵያ ላይ ከታሪክ አለመማር ነው። ይህንን ባይሞክሩት ይሻላል። በአስር ጊዜ የውስጥ ጥላቻና ግጭት ቢኖርብን የውጭ ኃይሎች መሰረታዊ መብቶቻችንን ለመቀናቀን በሚሞክሩ ጊዜ በፍጹም ወደኋላ የማይል የሚተባበር ማህበረሰብ ነው ይሄን ያደርጋል። በዚህ እንጠቀማለን ብለው ከውጭ ሀገር በተለይ እንደዚህ አይነት ሀገራዊ የሆነን ጥቅም አሳልፈን በመስጠት የምናገኘው ጥቅም አለን የሚያስቡ ኢትዮጵያውያን ወገኖች አሉ። ይሄ ለማንም ያልበጀ ለማንም የማይበጅ አደገኛ አካሄድ ነው እና ከዚህ ቢጠንቀቁ ነው የሚሻለው። ከታሪክ ቢማሩ ጥሩ ነው ነው ብለው
ለነገሩ ይሄንን ጥያቄ ያነሳሁት አልፎ አልፎ ከራሳቸው ከግብጽ የፖለቲካ ሰዎች ከግብጽ መገናኛ ብዙሃን የሚነሱ አንዳንድ ሀሳቦችንና ዛቻዎችን እንደዚሁም ሴራዎችን ጭምር የሚያንጸባርቁ ጽሁፎች፣ የቪዲዮ ውጤቶች ሁሉ በማህበራዊ መገናኛም በሌሎች የመገናኛ ብዙሃን ዘርፎችም ስለሚታዩና ስለሚወጡ ነው። ፕሮፌሰር ብርሃኑ፣ በአንድ በኩል በእንደዚህ አይነት ሁኔታ የግብጽ ምሁራን፣ ተቃዋሚ ፓርቲዎች፣ የፖለቲካ ሰዎች፣ ሌሎችም ይሰባስባሉ። እነሱም ቢሆኑ ትልልቅ የሆኑ ግዙፍ የሆኑ ዓለም አቀፍ ዘመቻዎችንም ያካሄዳሉ። በሀገራቸውም ውስጥ የፖለቲካ እንቅስቃሴዎችን አጠናክረው ያደርጋሉ። በእንደዚህ አይነት ሁኔታ እነሱ ልክ ናቸው ልክ አይደሉም ለማለት ሳይሆን፣ በእንደዚህ አይነት ሁኔታ እናንተ የኢትዮጵያ ምሁራን፣ የፖለቲካ ፓርቲ መሪዎች የምታደርጓቸው ዓለም አቀፍ ዘመቻዎች፣ እንቅስቃሴዎች የምታስቧቸው የምትሰባስቡባቸው አሉ?
እኔ ስለ ሌሎቹ የፖለቲካ ድርጅቶች አላውቅም። በአሁኑ ጊዜ እኔ አሁን ለምሳሌ ውጭ ሀገር ከመጣሁ በኋላ በውጭ ሀገር የእኛ ድርጅት ደጋፊዎች፣ ድጋፍ ማህበራትን አሰባስቤ ያነጋግራሉ። በዚህ ጊዜ ውስጥ ከተነሱ ጥያቄዎች አንዱ ይሄ ጉዳይ ነው። ከዛም ባሻገር አቢሳናገር ከኢትዮጵያ አምባሳደር ጋር ቁጭ ብዬ በዚህ ጉዳይ ላይ ተነጋግረ ያለውን ሁኔታ በመመለከት እና አባሎቻችንን የምንነግረው ደጋፊዎቻችንን የምንነግረው አንድ ነገር በአገራዊ ጉዳይ ላይ ምን ጊዜም መተባበር፣ ከሌሎች ኃይሎች ጋር ተባብሮ ያንን ያገዝ ማስጠበቅ ግዴታ አለባችሁ። በዚህ በአባይም ጉዳይ የአሜሪካ መንግስት የሚያደርገው ከፊት ካለ ያንን ለመቋቋም ከሁሉም ኢትዮጵያውያን ጋር ሆናችሁ መስራት አለባችሁ እንጂ በዚህ ጉዳይ ላይ አባሎቻችንና ደጋፊዎቻችን እንደሚረዱ ለአምባሳደሩ ነግረዋል። ይህንን እናደርጋለን። ወደፊትም ከዚህም በተጨማሪ ማድረግ ያሉብን ብዙ ነገሮች አሉ። በዚህ ጉዳይ ላይ መንግስትም የፖለቲካ ፓርቲዎችን ኃላፊነት የተሰማቸው የፖለቲካ ፓርቲዎችን ሰብስቦ በጉዳዩ ላይ አማክሮ ፖለቲካ ፓርቲዎችን በጋራ አንድ ላይ ከመንግስቱ ጋር ሆነን ምንም አይነት በዚህ ጉዳይ የተለየ ነገር እንደሌለን ማሳየት አለብን። ይሄ ባስፈለገ ጊዜ በምንም ሁኔታ መተባበር እኛ ዝግጁ ነን።
አመሰግናለሁ ፕሮፌሰር ብርሃኑን። በሌሎች ጉዳዮች ላይም ተነጋግረናል። ከፕሮፌሰር ብርሃኑ ጋር በርከት ያሉ የፓርቲያቸውና የሀገር ፖለቲካ ጉዳይንም አንስተናል። በነገው ምሽት ይመለሳሉ። ሕይወት በአባይ ዙሪያ የተከታዩ ዘገባ ርዕስ ነው። ከወንዙ በአምስትና በአስር ደቂቃዎች የእግር ጉዞ ርቀት ላይ ቢኖሩም ንጹሕ ውሃም የኤሌክትሪክ ኃይል አገልግሎትም እንደሌላቸው የሚናገሩ የአባይ ዳር ሰዎች የከፋ ስለሚሉት ድህነታቸው ሲያማርሩ፣ ሕዳሴ ግድብ በእውኑ ለሕይወታቸው የሕዳሴ ተስፋ ምንጭ መሆኑን ይናገራሉ። አስቴር ምስጋናው ሰሞኑን ያሉበት ሄዳ አይታቸዋለች። የሚሉትን ሰምታለች። የታዘበችውን ያሏትን ታካፍላችሁ።
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጠዋት ይሄን ነው ጠዋት ይሄን ስተውን አራት ሰዓት አይበልጥም። ሁልጊዜ ነው እንጂ በቀን በቀን ያለች የምትቀዳ ሁልጊዜ ነው እንጂ
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሳቸውንና የመሰለ የአካባቢ ነዋሪዎች ሕይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ሕይወታቸውን ፈታኝ እንዳደረገው ይናገራሉ።
የሰው ወቀዳለሁ።
ለራስዎ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ?
አመጣለሁ።
ስንት ብር ይከፈልዎታል?
በወር ነው እንጂ እንደ ሰጡ ነው መቀበል።
ዶ ጤና ስላጣች ነው ይሄን ስራ የሚሰሩት?
አዎ ነው እንጂ ተነጣች ማላጉታ ዘየዳ ተነጣች ሶስት ወንዳለ እና መጠች ይሸታለሁ። እኔ አባቷ ሞቷል። እኛ ስኳል እና ላይችል ማይዝም ልጅት ብትዋት እኮ እንዲችለ ነው ተቀምጠ።
ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለ ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። 5 ደቂቃ ነው የሚፈጀው። ጠቀሚች አንድ ጀሪካ ውሃ ለመጠጥ ይቻላል።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አገልግሎቱ ስለበዛበት 18 ዓመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። 5 ደቂቃ ቁሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቁሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ እያረኩኝ ነው ራሱን አሁን የምጠቀም ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሁኜ ዝም ብዬ ነው እኔ አሁን የምሰራ።
እዚሁ አንዳሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
ጫካ ሄዱ ምን ሊያደርጉ ነው?
እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው በምጣዱ። አሁን ተቀምጨ ስጋግር ልብየን ሲመተኝ በቃ ልብ መምተኛ ሆኘ። አንድ 16 አመት ነው ጠበል የጠጣው። ዛሬ አይኔ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድን ጥዳለን፣ ድስትን ጥዳለን፣ ቡና እናፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባዲና ገዝተን ነው የምንጠቃ።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጪ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው እና ያ የፀሐይ ብርሃን እያለ አይኔን ያመመኝ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ። ጭሱም ሽታውም ኩራዝ ለምንም እንትን አይልም፣ ብዙ ጉዳት አለው።
አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው?
አረ ቅርብ ነው፣ እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለእኛ ምንም እየጠቀመን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር። ግን እንደዛም አዋጠን መብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይም እዚህ ደረጃ ደርሷን እየተባለን አይደለም።
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከ70% በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህንኑ ነው።
ያው አባይ ግድብ ራሱ ገድብ ያለው ሰጥቻለሁኝ፣ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናል።
አባይ ተገድቦ ውሃው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል።
አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ።
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም። የእነሱ ገጠር ከተማ ተደምሮ 100% ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ፣ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶቹን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
በወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆዎች አሉ፤ ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ እምቢያለ።
የህዳሴ ግድብ በሚጀመርበት 2003 ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር በአገር ደረጃ። ከግብጽ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብጽንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና አገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበር። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ ጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ
ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ አቶ ቢያለ።
ናይል ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ የደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም፣ ጦርነት እንገባለንም የድሮ ነው፣ ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም። እነሱ ምንም ቢመጣ ውሃው ከኛ ጋር ነው።
የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል።
ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም የምትኖሪው ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዝን ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ፣ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት 6 ሀገሮች የፈረሙበት 4ቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ ለጠቀም በእኩልነት እና በፍትሃዊነት እንዴት እንደጠቀም የሚል ህግ ይወጣል ተብሎ እየተጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጣለች። ግብጾች ምንድን ነው አሁን እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት ምንድን ነው? አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው። ሌሎች ሀገሮች በዓለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ የምትባያቸው መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንጻር ውሃው ሀብታችን ነው፣ ያለ ውሃ የሚሆን ነገር አይደለም። የዛሬ 20 30 ዓመት በፊት 60-50 ሚሊዮን ህዝብ ነበር፣ አሁን በጥፍ አጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለውም። ሀይል ያስፈልጋል፣ ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ እንትን ውስጥ እያለን ያለ ነበር። ምክንያቱም 15000 ጌጋዋት አወር ነው የሚገኘው። ይሄ ማለት በአመት ቢያንስ 1 ቢሊዮን ዶላር ሊያስገኝ ይችላል። ቀደም የነገርኩሽ የተጠኑ ሌሎች አሉ። ወደ 40,000 ጌጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ 5-6 ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገደብን ማለት ትርጉሙ ብዙ ነው ለኢትዮጵያ። ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበርም ጭምር ነው። ስለዚህ ኢትዮጵያ ይህን እንዳስበው ግድቡን በአግባቡ መጨረስ፣ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው፣ ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንጻር ነው እና ያንን መተማመን ያስፈልጋል።
በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል፣ ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ሕዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አመሰግናለሁ አስቴርን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና በዩቱብም አለን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ጽዮን ግርማ ነች። ወደ ተከታዩ ዘገባ እንሸጋገር። የደቡብ ጸጥታ የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሳ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰሎሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዴዎስ ከሐዋሳ።
ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ የሰጡት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን የህዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንዲነሳና ለተለያዩ ቀውሶች እንዲጋለጡ አድርገዋል ብለዋል።
በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል፣ የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖትና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርጎ ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት፣ እንደዚህ የዘረፋ የማቃጠል፣ ዜጎች ከቦታ ቦታ ነጻ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥረው የነበሩበት ሁኔታ ነው ያለው።
የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻራዊ ነው ያሉት ሰላም በአብዛኛው የክልሉ አካባቢዎች መፈጠሩም ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጠዋል።
የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች እንደ መንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ፣ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመግታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነኚህ ከቁጥጥር ውጪ ይሆኑ የነበሩ ኦልሞስት የመቆጣጠር ሁኔታና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
በመሆኑም የተቀረሩ አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ሰናይ ሰለሞን በመግለጫቸው ተናግሯል።
የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ የነባሮቹም የተሻለ እንቅስቃሴ እያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎች እና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ፣ ከጸጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው።
በአንዳንድ አካባቢዎች በተለያዩ ምክንያቶች በህዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋም አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም።
ሌላው በደቡብ ኦሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከህብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዛ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ጋር ተያይዞ ይከሰት የነበረ የግጭት ሁኔታ በሰላማጎ ወረዳ ቦዲና ሙርሲ ጋር ተያይዞ ይከሰት የነበረ ግጭት በቦዲና ሙርሲ መካከል የተፈጠረውን ግጭት በዞኑ አመራርና በህብረተሰቡ ጋር አብሮ ተሳስሮ ለመፍታት የተቻለበት ዝርፊያ የቆመበት ሁኔታና እዛ አካባቢ ላይ ዘላቂ የሆነ መፍትሄ ለመስጠት የተቻለበት አግባብ እንዳለ ለማንሳት ያክል ነው። ከዚህ በመነሳት በአጠቃላይ በክልላችን ባለፉ ጊዜያት በተቀናጀ ሁኔታ ህብረተሰቡ፣ የጸጥታ ኃይሉ እና የአካባቢው አመራር በመስራት ሰፊ ለውጦችን ማምጣት ተችሏል ማለት ነው። አሁንም ቀጣይ ትኩረት የሚፈልጉ ቦታዎች አሉ። ቤንች ሸኮ፣ በደቡብ ቤንች ጉራ ፈርዳ እና ሸካ ወረዳ፣ በሸካ ዞን በየኪ ወረዳና በቴፒ ከተማ አስተዳደር፣ በምዕራብ ኦሞ ዞን በማጂ በሱርማና በቤሮ ወረዳዎች፣ እንደዚሁም ጉራጌ ዞን ላይ በመስቃንና ማረቆ አካባቢ ያሉ ችግሮች ቀጣይም ትኩረት በክልሉ መንግስት ተሰጠው አሁን የተጀመሩ ስራዎች የሚቀጥሉ መሆኑን ለማስቀመጥ ያክል ነው።
የክልሉ ሰላም ከተመለሰ ስለምን የወታደራዊ እዝ አስተዳደር አይነሳም ተብሎ ለሚቀርበው ጥያቄም ወይዘሮ ሰናይት በሁሉም አካባቢዎች የክልሉ ሰላም ሳይረጋገጥና በመደበኛው የጸጥታ ኃይል የህግ የበላይነት ማስከበር ና የክልሉን ጸጥታ መምራት ባልተቻለበት ግዛዊ ወታደራዊ እዝ እንደማይነሳም ጠቁመዋል።
በኮማንድ ፖስት እንዲመራ ከተደረገም በኋላ የተወሰኑ አካባቢዎች ናቸው አሁንም ችግር ያለባቸው። እነኚህ የጸጥታ ችግሮች ሙሉ በሙሉ ተቀርፎ ሁሉም የክልላችን ህዝቦች ሰላማዊ የሆነ ማህበራዊና ኢኮኖሚያዊ እንቅስቃሴ ማድረግ በሚችሉበት ደረጃ በሚደርሱበት ጊዜ የሚነሳ ነው የሚሆነው። አሁን ግን አንዳንድ አካባቢዎች ላይ ያሉ የጸጥታ ችግሮች ባልተቀረፉበት የኮማንድ ፖስት ስራውን ያቆማል የሚል ሀሳብ የለኝም። በህብረተሰቡ እንቅስቃሴና አንዳንድ የኢኮኖሚያዊ እንቅስቃሴና ማህበራዊ ተግባራት ላይ የሚፈጥረውም ጫና የለም። ከአካባቢው የአስተዳደር መዋቅሮች ጋር ከአመራሮች ጋር በመተጋገዝ እነኚህ ወጣ ያሉ የጸጥታ ችግር ያለባቸውን አካባቢ እገዛ የማድረግ ስራ ነው የሚሰራው።
የስዳማ ክልል ምስረታ በተመለከተም የክልሉ መንግስት እንደሚባለው እያጓተተ ሳይሆን ድጋፍ እያደረገና የቅድመ ዝግጅት ተግባራትን በማከናወን ላይ እንደሚገኝም ተናግሯል። ከተለያዩ ዞኖች የሚነሱ በክልል መደራጀት ፍላጎት በተመለከተም የተጀመሩ ስራዎች መኖራቸውን ጠቅሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ጋር ያደረጓቸው ሰፋፊ ውይይቶች የክልሉን ህዝብ ለትብብርና ለልማት ያነሳሳ ሲሆን ህዝቡ ያነሷቸውን ጥያቄዎች ለመመለስ የሚያስችል ስራ ስራዎች በጥናት ተደግፈው ወደ ስራ መገባቱንም ገልጠዋል። በአገሪቱ ተፈጥሯል ያሉትንም ለውጥ ለመምራት እንዲያስችል 85% የክልሉን አመራሮች በአዳዲስ አመራሮች መተካታቸውና የተግባርና የአስተሳሰብ አንድነትም እንዲፈጠር ጥረት መደረጉም ተናግሯል። በኢኮኖሚና በማህበራዊ ፖሊሲ በውጭ ግንኙነት ስልቶችና በአስር ዓመት አገራዊ እቅድ ላይም እነዚህ አመራሮች ምክክር አድርገዋልም ብሏል። በሁሉም አካባቢዎች የተጀመረው የህግ የበላይነትን የማስከበር ተግባር ተጠናክሮ እንደሚቀጥልም በአጽንኦት ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናግዳችሁ ሰሎሞን አባተ ነኝ። ሰላም ጤና ይስጥልኝ። በደህና ደሩ።
እዚ ሬዲዮ ድምፂ ኣሜሪካ እዩ። ሬዲዮ ድምፂ ኣሜሪካ ቀዳምን ሰንበትን ብ